እየተጠናከረ የመጣ የመንግስት ወታደራዊ እርምጃ፣ የአማጺያን ጥቃት፣ የሲቪሎች ኢላማ መደረግ፣ የአንገት መታረድን ያሳያሉ የተባሉና ያልተረጋገጡ ቪዲዮዎች፣ እገታ፣ የትምህርት ቤቶችና የሆስፒታሎች መዘጋት፣ ለሰላም የሚደረጉ ጥሪዎች፣ እነዚህ ሁሉ የአፍሪካ ህብረት መቀመጫና በአገሪቱ በርካታ ህዝብ ከሚኖርባቸው ሀገራት አንዷ በሆነችው በኢትዮጵያ በተመሳሳይ ጊዜያት በመከሰት ላይ ያሉ ድርጊቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ለሰላም ቃል የተገባ ቢሆንም በስልጣን በቆዩባቸው ባለፉት 5 ከመንፈቅ ዓመታት በኦሮሚያ፣ በትግራይና በአማራ ክልሎች በመቶ ሺህ የሚቆጠሩ ሰዎች ተገድለው በሚሊዮኖች ተፈናቅለዋል። በትግራይ ክልል የነበረው ጦርነት ፕሪቶሪያ ላይ ከሁለት ዓመታት በፊት በተፈረመ ተኩስ የማቆም የሰላም ስምምነት አማካይነት ሲቆም፣ በአማራና በኦሮሚያ ክልሎች ግን የትጥቅ አመጾች ቀጥለዋል። በግጭቱ የሚሳተፉት ሁሉም ወገኖች የመብት ጥሰት እንደፈጸሙ ክስ ቢቀርብባቸውም ሁሉም ተጠያቂ እንዳልሆኑ አስታውቀዋል። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግስት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ በማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። ይህ የመንግስት እቅድ በፌዴራልና በትግራይ ኃይሎች መካከል በነበረው ጦርነት ወቅት ከፌዴራል ኃይሎች ጋር ወግነው ሲዋጉ ከነበሩ የፋኖ ኃይሎች በኩል ተቃውሞ ገጥሞታል። በኦሮሚያ ክልል ደግሞ የኦሮሞን ህዝብ ነጻነት ለማጎናጸፍ በሚል ከተነሳው ከኦሮሞ ነጻነት ሠራዊት ጋር በ2010 ዓ.ም የጀመረው ውጊያ አሁንም ቀጥሏል። የኢትዮጵያ መንግስት ለድርድር ዝግጁ እንደሆነ በተደጋጋሚ ምልክት ቢያሳይም ግጭቱ እንደቀጠለ ነው። በፌዴራል ጦርና በፋኖ ኃይሎች መካከል በመካሄድ ላይ ያለው ግጭት በበርካታ ዞኖች ተባብሶ ባለፈው ጥቅምት በ30% መጨመሩን የትጥቅ ግጭቶችንና ስፍራዎችን የሚከታተለው ገለልተኛው ፕሮጀክት ACLED አስታውቋል። ፕሮጀክቱ በተጨማሪም ከሚያዝያ 2016 ዓ.ም ወዲህ በአማራ ክልል የተፈጸመው የድሮን ጥቃት የ430 ሰዎችን ህይወት እንደቀጠፈ ሪፖርት መደረጉን አውስቷል። በጥቅምት 26 ቀን 2017 ዓ.ም ዝብስት በተባለች ጎጃም ከተማ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል በነበረው ውጊያ በድሮን በተፈጸመ ጥቃት 43 ሰዎች መገደላቸውን ነዋሪዎችና የአይን ምስክሮች አስታውቀዋል። የመንግስት ባለስልጣናት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። ነገር ግን የመንግስት ኮሚኒኬሽን ጉዳይ ሚኒስትር ለገሰ ቱሉ ከጥቃቱ ጥቂት ቀናት በኋላ መንግስት በአማራ ክልል ሲቪሎችን ኢላማ አድርጓል መባሉን አስተባብለዋል። በስም ያልጠቀሷቸው ብዙሃን መገናኛዎች በመንግስት የሚወሰዱ ወታደራዊ እርምጃዎችን በሲቪሎች ላይ እንደተፈጸሙ አድርገው ያቀርባሉ ብለዋል።
በውጭ ኃይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደል የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ የሚወስደውን እርምጃ ውሃን ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሐንን እየገደሉ እያገቱ እየዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያወድም አካልን ንጹህ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም፣ ተቀባይነትም የለውም። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል።
የኢፌዴሪ መከላከያ ኃይል ከሁለት ወራት በፊት ባወጣው መግለጫ በፋኖ ታጣቂዎች ላይ ከፍተኛ ወታደራዊ ዘመቻ እንደሚደረግ አስታውቋል። በአማራ ክልል ያለው ግጭት እያየለ መምጣት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ጠቅላይ ሚኒስትር አብይ አህመድ ስልክ እንዲደውሉ አድርገዋል። በስልክ ውይይቱ የውጭ ጉዳይ ሚኒስትሩ በአማራ ክልል እየጨመረ የመጣው ሁከት እንዳሳሰባቸውና በሌሎችም ኢትዮጵያ ውስጥ ለሚታዩ ግጭቶች ፖለቲካዊ ውይይት ማድረግ አስፈላጊ መሆኑን ለአብይ እንደነገሯቸው ተዘግቧል። የኢትዮጵያ መንግስት 23 ሚሊዮን ህዝብ ይኖርበታል በሚባለው የአማራ ክልል በነሐሴ 2016 ዓ.ም አስቸኳይ ጊዜ አውጇል። አዋጁ ባለፈው ሰኔ የጊዜ ገደቡ ቢያልፍም ከኢትዮጵያ ፌዴራል ኃይሎችና ከአማራ ክልል ኃይሎች የተውጣጣ ግብረ ኃይል ለአንድ ወር ባደረገው ዘመቻ በሺህ የሚቆጠሩ ሰዎች በዘፈቀደ ታስረዋል ሲል የመብት ቡድኑ አምነስቲ ኢንተርናሽናል አስታውቋል። ከመስከረም 18 2017 ዓ.ም ጀምሮ በሺህ የሚቆጠሩ ሲቪሎች በመላ አማራ ክልል በሚገኙ ጊዜያዊ መጠለያዎች ግብረ ኃይሉ አስሯል ሲል አምነስቲ ይፋ ባደረገው የምርመራ ሪፖርቱ አስታውቋል። የኢትዮጵያ መንግስት በአምነስቲ ሪፖርት ላይ ምላሽ እንዲሰጥ የተደረገው ሙከራ ሳይሳካ ቀርቷል። በአማራ ክልል በርካታ ትምህርት ቤቶች በመዘጋታቸው በሚሊዮን የሚቆጠሩ ልጆች ከትምህርት ውጪ እንዲሆኑ አስገድደዋል። ባለፈው መስከረም 10 ቀን ምስራቅ ጎጃም ውስጥ ሲናን በተባለ ስፍራ ሁለት መምህራን ተገድለዋል። ይህም በክልሉ በትምህርት ስራ ላይ በተሰማሩት ዘንድ ስጋት መፍጠሩን እነዚሁ ሰራተኞች ተናግረዋል። የአካባቢው አስተዳደር የትኛውንም ቡድን በስም ሳይጠቅስ በአማራ ስም የሚምሉ ብሎ የገለጻቸው ቡድኖችን ለግድያው ተጠያቂ አድርጎ ክስ አሰምቷል። በደሴ ከተማ ደግሞ ሙልጌታ ከበደ የተባሉ ዳኛ ጥቅምት 4 ቀን ከስራ ወደ ቤት በመመለስ ላይ ሳሉ በመኪናቸው ውስጥ በተፈጠረ ፍንዳታ መገደላቸው ታውቋል። ፖሊስ ፍንዳታው መኪናቸው ውስጥ በነበረ ፈንጂ አማካኝነት የተከሰተ እንደነበር አስታውቋል። ህዳር 1 ቀን 2017 በቆቦ ከተማ የብልጽግና ፓርቲ ኃላፊ የነበሩት ደርቤ ሙልጌታ በጥይት ተገድለዋል። የፓርቲው ባለስልጣን የሆኑት ከድር ሙስጠፋ ለአማራ ህዝብ እንታገላለን የሚሉ ጽንፈኞች ብለው የገለጿቸው ቡድኖችን ለግድያው ተጠያቂ አድርገዋል። የቀድሞ ጋዜጠኛና በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ተብሎ የሚጠራው መሪ እንደሆኑ የነገሩን አቶ እስክንድር ነጋ ቡድኑ ሲቪሎችን ኢላማ አድርገዋል መባሉን ከሳምንት በፊት ከቪኦኤ ዘጋቢ ሃሩን ማሩፍ ጋር ባደረጉት ቃለ ምልልስ አስተባብለዋል።
Of course not. We are fighting the government because civilians were attacked.
በፍጹም እኛ መንግስትን የምንዋጋው ሲቪሎች በመጠቃታቸው ነው።
አቶ እስክንድር በአማራ ክልል የተለያዩ የፋኖ ቡድኖች እንዳሉ አምነዋል። ፋኖ ለምን ትምህርት ቤቶች መዘጋታቸው ትክክለኛ ነው ብለው ያምናል? እንደገና መከፈታቸውንስ ለምን ይቃወማል? ተብለው ለተጠየቁት አቶ እስክንድር ሲመልሱ ለተማሪዎችና ለማህበረሰቡ ደህንነት ሲባል ነው ብለዋል።
Organization is concerned. It's about safety. When it comes to school,
እንደ ድርጅታችን ከሆነ ጉዳዩ የደህንነት ነው። ትምህርት ቤቶችን በተመለከተ የደህንነት ጉዳይ ያሳስበናል። እኛ ብቻ ሳንሆን ወላጆችም የደህንነት አለመኖር ያሳስባቸዋል። ምክንያቱም ትምህርት ቤቶች በድሮን ኢላማ ይደረጋሉ። መንግስት ትምህርት ቤቶችን ያጠቃል፣ ይደበድባል። ከሰማይ ትምህርት ቤቶች ላይ ጥቃት ይፈጸማል። እና በዋናነት የደህንነት ጉዳይ ነው፣ የልጆችና የመምህራን ደህንነት። የጦርነት ከተካሄደ ድረስ ተማሪዎች ደህንነታቸው የተጠበቀ አይሆንም።
ገለልተኛ የምርመራ ቡድኖች ክልሉን መጎብኘት እንዲችሉ መንግስት እንዲፈቅድም አቶ እስክንድር ጠይቀዋል።
Let the government agree to bring in independent investigators and look into this matter.
ገለልተኛ ቡድኖች ገብተው ጉዳዩ እንዲመረምሩ መንግስት ይስማማል። ሁላችንም ተጠያቂ መሆን አለብን። ይህን አጽንኦት መስጠት ፈልጋለሁ። በተፈጸመው ተቆቃ ላይ ለሚደረገው የምርመራ ግኝት ሁላችንም ተጠያቂ እንሁን።
ከአቶ እስክንድር ነጋ ጋር ላደረግነው ጥቃለ መጠይቅ ከበርካታ የመንግስት ባለስልጣናት ምላሽ ለማግኘት ብንሞክርም አልተሳካም። በብልጽግና ፓርቲ ምስረታ 5ኛ ዓመት ክብረ በዓል ላይ እሁድ ህዳር 22 ቀን 2017 ዓ.ም ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አማጽያን ወደ ሰላም ንግግር ጠረጴዛ እንዲመጡ በድጋሚ ጠይቀዋል።
ደጋግሜ እንዳነሳሁት በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላችኋለሁ። ክላሽ እንዲበቃ ክላሽ ያነገባችሁ በዚያም ድል ይገኛል ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል። ሞክራችኋል፣ አልሆነም፣ ወደፊትም ስለማይሆን በሰላም በውይይት በጋራ ሀገራችንን እናብለጽግ በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ ፈልጋለሁ።
አብይ ንግግሩን ባደረጉ በሰዓታት ውስጥ የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ተለይተው ከወጡትና የቀድሞ የማዕከላዊ እዝ አዛዥ ከነበሩት ጃልሰኝ ጋራ የሰላም ስምምነት ተፈራርመዋል። ክልላዊ መንግስቱን ወክለው የፈረሙት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ
ዱራን ዶርሴ ዋን ብልሱማ ኦሮሞ ሙርቴ ከነ ዋምቻ ኡመን ኦሮሞ ኤስ ፈቃቹዳን ሙርቴ ኡላና ከነ
በመጀመሪያ የኦሮሞን ህዝብ ጥያቄ ተቀብላችሁ ይህን የጀግና ውሳኔ ወስናችሁ የኦሮሞ ነጻነት ሰራዊት አባላትን ማመስገን ፈልጋለሁ። ህዝባችን ላለፉት አመታት በበርካታ መስዋዕትነት ውስጥ አልፎ እዚህ ደርሷል። የኦሮሞ ፖለቲካን የሚያራምዱት ግን ትግሉን ወደ ተፈለገው ደረጃ ስላላደረሱት አሁንም ህዝቡ ለችግር ሲዳረግ ቆይቷል። በተለይ ባለፉት አመታት በመካከላችን በነበረው ችግርና ሌሎች ኃይሎችም ጣልቃ ገብተውበት የኦሮሞ ቄ በወርደ ደም የሚፈስበት ቦታ ሆኗል። የፖለቲካ ልዩነቶችን በዘመናዊ መልኩ መፍታት በደህንነት ነው። ስለዚህ በኦሮሞ ዘንድ መጎዳዳት እንዳይኖር የኦሮሞ ትግል ፈር እንዲይዝ የዛሬው ስምምነት ወሳኝ ነው። በታሪክ ማህደርም የሚሰፍር ነው። ዛሬን ተቀበላችሁ የመጣችሁ እናንተ ጀግኖቻችን ናችሁ። እናከብራችኋለን። እንኳን ደህና መጣችሁ ላለው
ባለፈው መስከረም የቀድሞ የኦሮሞ ነጻነት ሰራዊት የሥራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት ጃል ሰኚ ነጋሳ ከኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ኩማ ድሪባ መነጠላቸውን አስታውቀው ነበር።
ዳባ ሄራን ካምኔ ዳባ ሄራን ካምኔ ዳባ ሄራቲን ቡልማታ ደምብ ይተኩል ይንካምኔ
ህግና ደምብ እንደዚሁም መተዳደሪያ ደምብ የሌለው ድርጅት ነው። ጥፋት ሲሰራ ተጠያቂነት የሌለበት ድርጅት ነው። ህግና ደምብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረርተን እንደዚሁም ወደ ድርጅቱ ህግና ደምብ ተመልሰን እርስ በርሳችን እናስተካከል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደምብ መመራት አለብን ብለንና ከኦሮሞ ነጻነት ሰራዊት አመራር ጋራ መቀጠል አንችልም ብለን ነው መግለጫ ያወጣነው። አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣነው።
የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ግን ሰኚ ምክንያታቸውን አጣጥሏል። የኦሮሞ ነጻነት ሰራዊት አመራር አንዱ የሆኑት ጅረኛ ጉደታ የተፈጸመውን ስምምነት ስላቅ ነው ሲሉ ገልጸውታል። ጅረኛ በተጨማሪም መንግስት ከስምምነት የፈጸመው ከድርጅቱ የተባረሩ ብለው ከጠሯቸው ግለሰቦች ጋር ነው ሲሉ ተናግረዋል።
ሞቱማ ናኖ ኦሮሚያ ወራነ ብልሱማ ኦሮሞ ወሊን ኦቶ ሂንታኔ እናመ ወራነ ብልሱማ ኦሮሞ ወሊን አጭበሄ።
የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ጋር ሳይሆን የድርጅቱን ህግ አፍርሶ ከመከላከያ ሰራዊት ጋር ህገወጥ የሆነ ግንኙነት እንደነበረ አውቀን የአስተዳደር እርምጃ ከተወሰደበት ግለሰብ ጋር ነው ስምምነት ያደረገው እንጂ ከኦሮሞ ነጻነት ሰራዊት ጋር ያደረገው ስምምነት እንዳልሆነ መለየት አለበት።
በአማራ ክልል የሚገኘው ፋኖም መንግስት ስለ ሰላም ውይይት የሚሰጠውን ገለጻ የይምሰል ሲል ይገልጸዋል። አቶ እስክንድር ነጋ
The government always speaks about peaceful resolution to armed conflict.
መንግስት ለትጥቅ ግጭቶች ሰላማዊ መፍትሄ ይሰጥ ሲል የሚያስተምረው ጥሪ እውነተኛው ነው ያውቅም። በወታደራዊ ድል የሚያምነው ይህን እምነታቸውን ካልቀየሩ አሁን ባለው ሁኔታ ከሆነ ስለ ሰላማዊ መፍትሄ ሲናገሩ ከምር መውሰድ አስቸጋሪ ነው።
ለደህንነታቸው ሲሉ ስማቸው እንዲገለጽ ያልፈለጉና በኢትዮጵያ የሚገኙና ገለልተኛ እንደሆኑ የሚገልጹ ተንታኝ ሁለቱም አማጺ ኃይሎች መንግስትን ከስልጣን ለማስወገድ አቅሙ የላቸውም ሲሉ ተናግረዋል። ይህ ሁሉም ወገኖች አሸናፊ ሆነው የሚወጡበት አይደለም። መንግስትም ይህን ይረዳል። የመንግስት እቅድ አማጺያንን አዳክሞ ወደ ድርድር ጠረጴዛው እንዲመጡ ማድረግ ነው ሲሉ ኢትዮጵያዊ ተንታኝ ተናግረዋል። ተንታኙ በተጨማሪም ዘግይቶም ቢሆን በቅርቡ ድርድር መኖሩ አይቀርም ሲሉ ተናግረዋል። ሁሉም ይህን ያውቃል። ድርድሩን ጠንካራ ቁመና ሲኖራቸው መጀመር ነው የሚፈልጉት። ነገር ግን ያ እስከሚሆን ግጭቱ ይቀጥላል። እየጋመ የሚሄድ ግጭትም ሊሆን ይችላል ሲሉ ተንታኙ ተናግረዋል። ሃሩን ማሩፍ ላዘጋጀው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።